ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ላይ እግዚአብሔር አመሰግናለሁ። ቀጥሎ ለኔ ብሎ ጎኔ ቆመ የአማራ ክልል ህዝብና አመሰግናለሁ። ያው የአማራ ክልል መንግስትም በጣም አመሰግናለሁ።
በወልቃይት አማራ የማንነት ጥያቄ ጋራ በተያያዘ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና 10 እስረኞች ማምሻውን ከእስር ተፈቱ።
ኮሎኔል ደመቀ ዘውዱ ናቸው የሰማችሁት። በዕለቱ በአብይ ርዕስ ዜናውን ተከትሎ ይቀርባል። የካቲት 12 ቀን ልክ የዛሬ 81 ዓመት በኢትዮጵያ ምን ሆነ ይሆን?
ጣሊያን አገሩን የተቆጣጠረ ኢትዮጵያን የተቆጣጠረ መስሎት በአካፋ በዱማ ባገኘው መሳሪያ ሁሉ ህዝቡን ጨርሷል። ቤቱን አቃጥሏል። ቤት ውስጥ እንዳለ ሰው ኢትዮጵያዊ በላዩ ላይ ተቃጥሎበታል።
አቶ ከበደ ሙላቱ ንጋት ይባላሉ። ስለ የካቲት 12 ታሪክ ያወግናል። በሁለተኛው አጋማሽ ክፍለ ጊዜ ይዘናል።
ወቅታዊ ዘገባዎች፣ ሳምንታዊ ቅንብሮች፣ አፍሪካ ነክ ርዕሶች፣ ስፖርትና ጤና በሁለተኛው አጋማሽ ጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ የካቲት 12 2010 ዓ.ም ዝግጅቶች ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን ዜናዎች እናሰማለን። የአውሮፓ ህብረት የውጭ ግንኙነት ጉዳዮች ቃል አቀባይ ዛሬ ባወጣው መግለጫ በኢትዮጵያ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች አብረው እንዲሰሩ ጠየቀ። የኢትዮጵያን ወቅታዊ ሁኔታ አስመልክቶ የህብረቱ የውጭ ግንኙነት በሰጠው በዚሁ መግለጫ የጠቅላይ ሚኒስትር ኃይለማርያም ስልጣን መልቀቅ በአገሪቱ የመተማመንና የእርግጠኛነት ሁኔታ መጥፋትን እንደሚፈጥር ጠቅሶ የህዝቡን ጥያቄዎች ለመመለስ የተነገሩትን አዎንታዊ ለውጦች ሙሉ በሙሉ መቀጠል ለመጪው አዲስ መንግስት በጣም ጠቃሚ መሆኑን አመልክቷል። አያይዞም ለቀውሱ ዘላቂ መፍትሄ ለመስጠትና ሰላማዊ መፍትሄ ለማምጣት የሚረዳው ባለስልጣኖች፣ ተቃዋሚዎች፣ መገናኛ ብዙሃን፣ ሲቪል ማህበራት፣ በአጠቃላይ ሁሉም ባለድርሻ አካላት ተካፋይ የሚሆኑበት ገንቢ ውይይት ማካሄድ ብቻ እንደሆነም አስገንዝቧል። የአስቸኳይ ጊዜ አዋጁ እንደገና መደንገጉ ይህን ሰላማዊ ሽግግር የማምጣቱን ሁኔታ አደጋ ላይ የሚጥል እንደሆነም ያመለከተው የህብረቱ መግለጫ አዋጁ በተቻለ መጠን በጣም ለአጭር ጊዜ እንዲሆን በኢትዮጵያ ህገ መንግስት የተደነገገውን ሰብአዊና መሰረታዊ የሰው ልጅ መብት ይዞታን የማይጥስ ሊሆን እንደሚገባ፣ የአመፅ ተግባርም መወገድ እንዳለበት አመላክቷል። በመጨረሻም እንደ የኢትዮጵያና የኢትዮጵያውያን ልባዊ ወዳጅነታችን በአገሪቱ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች በጋራ እንዲሰሩ ሲል የአውሮፓ ህብረት መግለጫ አበክሮ አሳስቧል።
በደቡብ አፍሪቃ ያሉ ተማሪዎች አዲሱ የደቡብ አፍሪቃ ፕሬዚዳንት ሲሪል ራማፎሳ ስለ አገሪቱ ሁኔታ ያደረጉትን የመጀመሪያ ንግግር አጥብቀው ነቅፈዋል። አዲሱ ፕሬዚዳንት በአገሪቱ ያሉትን በርካታ ፈተናዎች የሚመለከት ተጨባጭ እቅድ ይኖራቸው እንደሆንም ተጠራጥረዋል። ራማፎሳ ተወዳጅነት ያልነበራቸውን ጃኮብ ዙማን በተኩ ማግስት ባለፈው አርብ ባደረጉት ንግግር ሰፊ እቅድ አቅርበዋል። በደቡብ አፍሪቃውያን የታላቁን መሪያቸውን ፈለግ እንዲከተሉ መክረዋል። በህብረት ሆነን በአገራችን ታሪክ እንሰራለን ሲሉ በአብዛኛው መልካም አቀባበል ላደረገላቸው ምክር ቤት ተናግረዋል። ለሀገራችን ባለን ፍቅር ተሳስረን ባለፈው ያደረግነውን አሁንም እንደግመዋለን። የተደቀኑብንን ፈተናዎች ቆርጠን በመነሳት እንወጣቸዋለን። አብረን በመስራትም ኔልሰን ማንዴላ ህይወታቸውን በሙሉ የጣሩበትን ፍትሐዊና ጽኑ ማህበረሰብ እንገመነባለን ሲሉ ነው ራማፎሳ የተናገሩት። ከዚያ በኋላ 40 የሚሆኑ የገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ አባላትና ተቃዋሚዎች ተከራክረውበታል። ራማፎሳ ባደረጉት ንግግር ያቀረቡት ከትምህርት እስከ ጤና አጠባበቅ የሚደርስ እቅድ እያንዳንዱ ተብጠልጥሎ ጥያቄ እንደቀረበበትም ተዘግቧል።
ፍሎሪዳ ክፍለ ግዛት በሚገኝ የሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተ ተኩስ 17 ሰዎች ከተገደሉ ወዲህ ጠመንጃ የሚገዙት ሰዎች ማንነትን አስመልክቶ ያለው ፌዴራላዊ ምርመራ እንዲጠብቅ የሚደረገውን ጥረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እየደገፉ መሆናቸውን የዋይት ሀውስ ቤተ መንግስት ጠቁሟል። ዶናልድ ትራምፕ የጠመንጃ ገዢዎች የታሪክ ጀርባን የማጣራቱን ተግባር የመፈጸሙ ጉዳይ እንዲከበር ስለሚቻልበት ሁኔታ ከሪፑብሊካዊ ሴኔተር ተወካይ ሴኔተር ጆን ኮርኒን እና ከኮኔቲከት ዲሞክራት ሴኔተር ክሪስ መርፊ ጋር መነጋገራቸውን የዋይት ሀውስ ቃል አቀባይ ሴራ ሃከቢ ሳንደርስ ገልጻለች። መርፊ የረጅም ጊዜ ጸረ ጠመንጃ ተሟጋች ናቸው።
ሩሲያ ባለፈው ዓመት ዩናይት ስቴትስ ባካሄደችው ምርጫ ጣልቃ ገብታለች የሚለውን ክስ ክሬምሊን ዛሬ አስተባበለ። ክሱ መሰረት የለውም ሲሉ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮ ለጋዜጠኞች ተናግረዋል። የዩናይት ስቴትስ ልዩ ካውንስል 13 ሩሲያውያንና 3 የሩሲያ ተቋማት ባለፈው ዓመት የተካሄደው ምርጫ ዶናልድ ትራምፕን ሊጠቅም በሚችልበት መንገድ ለማራመድ ሲሉ ህገወጥ የሆነ የመረጃ ጦርነት ዘመቻ አካሂደዋል የሚል ክስ ከመሰረቱ ቀናት ካለፉ በኋላ ነው የማስተባበያው ቃል የተሰጠው። የዩናይት ስቴትስ ፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩት ሮበርት ሙለር በሩሲያውያኑ ላይ ያቀረቡት ክስ ከክሬምሊን ጋር ግንኙነት ያለው ዋና መስሪያ ቤት ሴንት ፒተርስበርግ የሆነው የኢንተርኔት ምርምር አገልግሎት የማህበራዊ መገናኛ ብዙሀን ኩባንያ 12 ሰራተኞችና ተቋሙን በገንዘብ የሚረዱት ሰው የማሰናክሉን ጥረት አስተባብረዋል የሚል ነው። ባለ 37 ገጹ የክስ ሰነድ ሩሲያውያኑ ሴረኞች የማሰናከል ጥረታቸውን ከትራምፕ የምርጫ ዘመቻ ጋር የማስተባበር ፍላጎት እንደነበራቸውም ጠቁመዋል። ይሁንና ከትራምፕ የምርጫ ዘመቻ ክፍል ከሩሲያውያኑ ጋር በማሴር የተከሰሰ ወይም የከሰሱት ሰው የለም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ከሰሜን ኮሪያ ጋር የመነጋገር ፍላጎት እንዳላት እያመለከተች ነው። ይሁንና በኮሪያ ልሳነ ምድር ያለው የኒውክሌር ቀውስ በቅርብ ጊዜ ሰላማዊ መፍትሄ ያገኛል ብሎ ማመን ያስቸግራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ከሰሜን ኮሪያ ጋር ያለውን የመነጋገሪያ መስመር ክፍት የማድረግ እቅድ እንዳላቸውና የኪም ጆንግ ኡን መንግስት ለመነጋገር ዝግጁ መሆኑን የሚያሳይ ምልክት ይኖር እንደሆነ እያዳመጡ መሆናቸውን ትላንት እሁድ ተናግረዋል።
ኢራንና እስራኤል መካከለኛው ምስራቅን በወረራ ማመስ ተግባር እየተወነጃጀሉ ይገኛሉ። በክልሉ የደቀነውን አደጋ እየተባባሰ ነው በማለትም ሁለቱም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት በጀርመን የሚዩኒክ የጸጥታ ጉባኤ ላይ ባሰሙት ንግግራቸው ኢራን በአስር ዓመት ጊዜ ውስጥ ኒውክሌር ቦምብ ትሰራለች ብለው አስጠንቅቀዋል። የአሜሪካ ድምፅ ዘጋቢ ሄንሪ ሬጅዌል ከሚዩኒክ ያጠናቀረውን ዘገባ እየተባባሰ የመጣው የኒውክሌር ጦርነት ስጋት በጉባኤው ላይ እንዳጠላ ገልጧል። ቆንጅታየ ዝርዝሩን ይዛለች።
በአገር ውስጥ የሙስና ወንጀል ክስ እያንዣበበባቸው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ትናንት እሁድ የጸጥታ ጉባኤ ላይ ባሰሙት ንግግር በጥብቅ ሲያስጠነቅቁ ከኢራን ጋር የተደረሰው ስምምነት ያቺ ሀገር የኒውክሌር መሳሪያ ባለቤት የምትሆንበት ቀን እየተቃረበ ነው፣ ደግሞም በአስር ዓመት ውስጥ ታደርገዋለች ብለዋል። እስራኤል ውስጥ ተመትቶ የወደቀ የኢራን አብራሪ አልባ አውሮፕላን ስባሪ ነው ያሉትን ብቅ አድርገው ያሳዩት ኔተንያሁ በኢራን ወራሪነት ምክንያት በክልሉ የነበሩ ህብረቶች ተቀያይረዋል ብለዋል።
It's brought Arabs and Israelis closer together as never before. And in a paradoxical way, this may
አረቦችንና እስራኤልን ካሁን ቀደም ታይቶ በማያውቅ ደረጃ አቀራርቧል። የማይሆን ነገር ሊመስል ይችላል። ነገር ግን ይሄ መሆኑ የሰላሙን አድማስ እንዲሰፋ፣ ወደፊት ደግሞ በእስራኤልና በፍልስጤማውያን መካከል ሰላም እንዲፈጠር መንገዱን ሊከፍት ይችላል።
ኔታንያሁ ይህንን ንግግር ባሰሙ በሰዓታት ጊዜ ውስጥ ሀገራቸው ጋዛ ውስጥ የተለያዩ የፍልስጤማውያን ይዞታዎችን ደብድባ ሁለት ሰዎች ገላለች። የአየር ጥቃቱ የተካሄደው ድንበሩ አካባቢ በፈነዳ ቦምብ አራት እስራኤላውያን ወታደሮች ከቆሰሉ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ሻሪፍ የኔታንያሁን ንግግር ፌዝ ሲሉ አጣጥለውታል።
Israel uses aggression as a policy against its neighbor.
እስራኤል ጎረቤቶቿ ላይ ወረራ መፈጸም፣ በጅምላ መበቀል፣ በየቀኑ ሶሪያ፣ ሊባኖስና ሌሎችም ሀገሮች ላይ ድንበር ዘለል ጥቃት ማድረስን ፖሊሲዋ አድርጋለች።
አስከትለውም ሀገራችን በክልሉ በመከባበር ላይ የተመሰረተ ሰላም እንዲሰፍን ስትጠይቅ ቆይታለች ብለዋል የኢራኑ የውጭ ጉዳይ ሚኒስትር። The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
አሉላ ከበደንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በዝግጅታችን የጊዜ ሰሌዳ መሠረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ አርብ ዕለት ክሳቸው እንዲቋረጥ ከተወሰነው በወልቃይት የአማራ ማንነት ጥያቄ ጉዳይ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና 10 እስረኞች ማምሻውን ከእስር ተፈተዋል። ጎንደር ከተማ ለሶስት ቀናት በተጠራ አድማ ሳቢያ የንግድና የትራንስፖርት አገልግሎት መቋረጡን ነዋሪዎች እየገለጡ ነው። በጎንደር ከተማ ተቀስቅሶ ከነበረው ተቃውሞ ጋር በተያያዘም በርካታ ሰዎች በተከሰሱበት መዝገብ ክሳቸው ሲቋረጥ ሁለት የዋልድባ መነኮሳትና አንድ ግለሰብ ክስ አለመቋረጡን ጠበቃቸው ገልጠዋል። ዛሬ በነበረው ችሎት መነኮሳቱ በማረሚያ ቤት ውስጥ የሃይማኖት ልብሳቸውን እንዲያወልቁ በድብደባና መሬት ለመሬት የተጎተቱ በደል ተፈጽሞባቸዋል የሚል ለፍርድ ቤቱ ማመልከታቸውን ጠበቃቸው ጨምረው ገልጠዋል። ጽዮን ግርማ የሁሉንም ዘገባዎች ዝርዝር ይዛ ቀርባለች።
የወልቃይት መፍትሄ አፈላላጊ ኮሚቴ አመራር የነበሩት ኮሎኔል ደመቀ ዘውዱ በዛሬው ዕለት ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን የቤተሰቡ አባል የሆኑ አቶ ወረታው አዛና የተባሉ ግለሰብ ኮሎኔል ደመቀን እንዲያገናኙን ማምሻውን ጠይቄያቸው ነበር።
ተፈታው ወደ ቤት እየገባን ነው። መንገድ ተዘግቶ ኑሮ አሁን በፖሊስ ኃይል ተከብቶ ወደ ቤት እየገባን ነው።
አቶ ወረታው የኮሎኔል ደመቀ ወንድም ነዎት አይደል?
አዎ ቤተሰብ ነኝ።
ምን ተሰማዎች እሳቸው ተፈተው ሲያገኙ?
እጅግ ላቅ ያለ ደስታ። እንደዛ አይነት ደስታም እንዲሁ አይቼ ሰምቼ ባላቁም በፊት እኔም ሆነ ሌላ ሰው ሜዚን ያልተደስቶ ያለ ትልቅ ደስታ ለአማራ ህዝብ እንኳን ደስ አለው። ለጀግናው የጎንደር ህዝብ እንኳን ደስ አለው። ከእጅ ቀለበቱ አስገባው።
አመሰግናለሁ። ኮሎኔል ደመቀን ማግኘት እችላለሁ? አቶ ወረታው
ኮሎኔል ደመቀ አሁን ገና ከበሽዳ ወርዶ ወደ ቤት እየገቡ ነው። እዚ ላፈላልገው በር መግቢያ ሰው ቤት
ጤና ይስጥልኝ ኮሎኔል ደመቀ እንደምን አሉ? እንኳን ከእስር ተፈቱ።
ሰላም ላይ እግዚአብሔር አመሰግናለሁ። ቀጥሎ ለእኔ ብሎ ጎኔ የቆመ የአማራ ክልል ህዝብ እናመሰግናለሁ። ያው የአማራ ክልል መንግስትም በጣም አመሰግናለሁ እና እግዚአብሔር ይመስገን ደህና ነኝ፣ ሰላም ወጥቻለሁ።
ከዚህ በላይ መናገር አልችልም። እረፍት ማድረግና ሁኔታውን መከታተል አለብኝ። ሌላ ጊዜ ብታነጋግሩኝ ይሻላል አሉ መዋሏን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቤት ውስጥ የመቀመጥ አድማ ለሶስት ቀናት መጠራቱን የገለጹት አንድ ነዋሪ ማምሻውን አነጋግሬያቸው ነበር።
ምንም ነገር እንቅስቃሴ ነው፣ በእግር እንቅስቃሴ ብቻ ነው። የተሽከርካሪ ፖሊስ የአምቡላንስ እና የመንግስት የጸጥታ መስተዳደር መኪኖች የሚንቀሳቀስ
ሱቆች፣ የገበያ ቦታዎች፣ የመንግስት መስሪያ ቤት የመሳሰሉት ነገሮች ተከፍተው ነበር።
የግል ሱቆች ምናምን እንደተዘጉ ነው እና ሲቀለሙ ምናሉ ያልከፈቱ ተብሎ ማለት ነው።
ሲቀለሙ ማለት ማን ነው የሚቀልማቸው?
ንግድና ኢንዱስትሪ የክፍለ ከተማ ማለት ነው።
ያልከፈቱት ላይ ምልክት እያደረገባቸው ነበር?
ምልክት እያደረገው ለቅጣት ማለት ነው። ባጃጆች ፓርኪንግ ቦታ የቆመ የለ እነሱን ራሱ ሊፈቱ ብለው ነበረ። በየቦታ በሚመቻቸው ቦታ በየግቢ ቤተሰብ ቦታ ስለሆነ ያቆማቸው።
ለምንድን ነው ስራ ማቆም አድማ የተጠራው?
ስራ ማቆም አድማ የተጠራው የህወሓት አመራሮች ይውረዱ፣ ሌላ ጥያቄ የለ።
ከተማው ህዝብ ተስማምቷል በዚህ አድማው?
ለምን መሰልሽ፣ ባይስማማም አንዳንዱ ወጣቶች አሉ እና ከመሀልም የጸጥታ አካል ጥሩ አይደለም ደስተኛም ስላልሆነ ማለት ነው። በአመራር ሂደቱ ያው ለውጥ የሚፈልግ ነው የሚመስል። ሁሉም የጸጥታ አካል ቁመ እያየ ነው የነበር። ባዛ ሲያሰራር ታሽሸሬ ሲያሰራር አሁን ቁመ ሲያየ ነው የነበር።
ለስንት ቀን ነው ይሄ አድማ ይደረጋል የተባለው?
ለሶስት ቀን ከሰኞ እስከ እሮብ።
አድማው ጠሪ ያለው በምንድን ነው የተላለፈው? የደረሰ የሰማኸው መረጃ አለ አንተ?
ወረቀት በታ ወረቀት የለ በሱ ነው የተበታ።
ጎንደር ብቻ ነው? ጎንደር ዙሪያ ያሉ ሌሎች ቦታዎች ይሄ ነገር ተግባራዊ ተደርጓል? የሰማኸው ነገር አለ?
የለም፣ ጎንደር ከተማ ብቻ። ሌላ አሁን ባህር ዳር እንደው የነበረ ጎንደር ከተማ።
በሌላ በኩል በዛሬው ዕለት አቶ ተሻገር ወልደ ሚካኤል በተባሉት ሌላ የወልቃይት ኮሚቴ አባል ስም በሚጠራ መዝገብ ከተከሰሱ 35 ተከሳሾች መካከል የ32ቱ ክስ ሲቋረጥ የዋልድባ መነኮሳት የሆኑት አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት ክስ አለመቋረጡን ጠበቃቸው አቶ አማሃ መኮንን ለአሜሪካ ድምጽ ገለጹ።
ያለፈው አርብ አካባቢ ይመስለኛል ያው መንግስት በጀመረው አካሄድ መሰረት መዝገባቸው ወይም ክሳቸው ከተቋረጠላቸው ሰዎች መካከል ወይም ታሳሪዎች መካከል እና አባ ገብረ ኢየሱስ የተከሰሱበት መዝገብ ያሉ ተሻገር ወልደ ሚካኤል በሚል የሚታወቀው መዝገብ አንዱ እንደሆነና በዛ መዝገብ ላይም እንደውም አንዳንዶቹ ስማቸው ተጠቅሶ ክሱ የተቋረጠላቸው መሆኑን በሚዲያ ሰምተናል። ስለዚህ ዛሬ ችሎት ስንቀርብ የእኛም እምነት እንደዚሁ በዚሁ በተነገረው በሚዲያ በተላለፈው መሰረት ክሳቸው እና አባ ገብረ ኢየሱስም ይቋረጣል የሚል ነበረ። ከዛም ባለፈ እንደውም ወደ ችሎት ከመግባታችን በፊት ክሳቸው የተቋረጠ መሆኑና ይህንኑ የሚገልጸው ደብዳቤ የተዘጋጀ መሆኑ መረጃ ደርሶን ነበረ። እንግዲህ በዚህ ሁኔታ እያለን ችሎት ተሰይሞ መዝገቡ ተጠርቶ እየተስተናገደ ባለበት ሁኔታም የተቋረጠላቸውን ተከሳሾች ስም ዝርዝር የሚገልጽ ደብዳቤ በአካባቢ በኩል ለፍርድ ቤት ተሰጥቷል። ፍርድ ቤቱ በኋላ ላይ ግን ክሳቸው የተቋረጠላቸውን ተከሳሾች በንባብ ሲገልጽ እነዚህ ሁለት የዋልድባ መነኮሳት ስም እና የአንድ ሌላ ተከሳሽ ስም በመዝገብ ውስጥ ያለ ክሳቸው ከተቋረጠላቸው ተከሳሾች ዝርዝር ውስጥ አልተጠቀሰም፣ አልተገለጸም እና ትንሽ ግራ የመጋባት ሁኔታ ነው የተፈጠረው በሁላችንም።
አቃቤ ሕግ በቀሩት ተከሳሾች ላይ የሚያሰማውን ምስክር ለመለየት ተጨማሪ ቀነ ቀጠሮ እንዲሰጠው በመጠየቁ መዝገቡ ለሚቀጥለው ሳምንት መቀጠሩን የገለጹት አቶ አመሃ በሌላ በኩል መነኮሳቱ በማረሚያ ቤት ይፈጸምብናል ያሉትን በደል ለፍርድ ቤት ማመልከታቸውን ተናግረዋል።
እንደሚታወቀው አባ ገብረ ኢየሱስ መነኮሳት ናቸው። የሃይማኖት ስርዓቱ በሚያስገድደው መሰረት የራሳቸው አልባሳት ይጠቀማሉ። ወደ ማረሚያ ቤት ሲገቡ ደግሞ እንግዲህ ማረሚያ ቤቱ ያው የቀጠሮ እስረኞችን የሚያለብሰው ዩኒፎርም አለ። ይህንን እንዲለብሱ የተጠየቁበት ሁኔታ ነበር እንደገቡ አካባቢ። በኋላ ግን ያም ለፍርድ ቤት አቤቱታ በማቅረባችን እና ምናልባትም በማረሚያ ቤቱም በእስር ቤቱም ይህንኑ በመረዳት ይመስላል ይህን ጥያቄ አቁመው ነበረ። በኋላ ላይ ግን ይህንን የሃይማኖት ልብሳቸውን እንዲያወልቁ የማስገደድ ብቻ ሳይሆን በእነሱ በኩል ስንሞት ብቻ ነው ይህንን ልብስ ልናወልቅ የምንችለው አናወልቅም በሚል ማረሚያ ቤቱ ደግሞ አሁን ልታወልቁ ይገባል በሚል ባለመግባባት ከአንዳንድ እነሱ በስም ከሚጠቅሷቸው የማረሚያ ቤት ሰራተኞች እና ኃላፊዎች ጋር አለመግባባት ተፈጥሯል። አለመግባባት ብቻ ሳይሆን በተለይ አባ ገብረ ስላሴ ድብደባ ሁሉ እንደተፈጸመባቸው፣ ማንገላታት መሬት ለመሬት ሁሉ እንደተጎተቱ ያቀርባሉ። አባ ገብረ ኢየሱስም በተለይ በአሁኑ ጊዜ ከዚሁ ጋር በተያያዘ በቅጣት መልክ ይሁን እሳቸው በማያውቁት ምክንያት ማረሚያ ቤት ውስጥ ዞን 5 እየተባለ በሚጠራው ክፍል እንዲገቡ መደረጋቸው እና ያ ዞን 5 የሚባለው ክፍል ደግሞ እንደ እስረኛ አቋያየት በጣም አስቸጋሪ ቦታ መሆኑንም እና ብዙ ጉዳት እየደረሰባቸው መሆኑን ነው ለችሎቱ የገለጹት። ችሎቱም እንግዲህ ይህንን በጽሁፍ አድርገን እንድናቀርብና ችሎቱ ተገቢ የሚለውን ትዕዛዝ እንደሚሰጥበት ቃል ገብቶ ነው የተለያየ ነው ዛሬ።
መንግስት የፖለቲካ ምህዳሩን ለማስፋት እስረኞችን እንዲፈታ ባስታወቀው መሰረት በተለያየ መዝገብ የሚገኙ እስረኞችን በተመለከተ አቃቤ ሕግ ክስ ያቋረጠ ሲሆን ሁኔታው የተበታተነ በመሆኑ የክስ ማቋረጥ ሂደቱ እንዴት እየተከናወነ እንደሚገኝ ወጥ የሆነ መረጃ የለም ሲሉ ያነጋገርናቸው ጠበቆች ገልጸዋል። በዚህ መዝገብ ላይ ክሳቸው የተቋረጠው ተከሳሾች ጠበቃ የሆኑት አቶ አለኸኝ ምህረቱ በበኩላቸው አሁንም በርካታ ደንበኞቻቸው ከእስር እንዳልተለቀቁ ወይም ክሳቸው እንዳልተቋረጠ ተናግረዋል። ጎንደር ከተማ ላይ ተጠርቷል የተባለውን የሶስት ቀን አድማ በተመለከተ መረጃ እንዲሰጡን የአማራ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን አልተሳካልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዝግጅቷ እናመሰግናለን። በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን የቦንሶ ወረዳ ፖሊስ አሸባሪዎችን አሳፍራችሁ ወደ ከተማዋ አስገብታችኋል በሚል ሁለት ሰዎችን ማሰሩ የሲዳማ ሀርነት ንቅናቄ አስታወቀ። የመጓጓዣ አገልግሎቱን የተጠቀሙት በቅርቡ ከእስር የተፈቱ አባላቱ እንደሆነም ገልጿል። የፖሊስን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዘጋቢያችን መለስካቸው አመሃ ዝርዝሩን አድርሶናል።
የካቲት 8 ቀን 2010 ዓ.ም ከዘዋይ ማረሚያ ቤት በምህረት የተፈቱት የሲዳማ አርነት ንቅናቄ የአመራር አባላት አቶ ሰለሞን ናዩ፣ አቶ ደበሳ ዳካንና አቶ ተሾመ ደበበን ወደ በንሳ ከተማ በመኪና ያደረሱት ሁለት ሰዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን የሲአር ዋና ጸሐፊና የጽህፈት ቤት ኃላፊው አቶ ለገሰ ላንቃሙ አስታወቁ። ሦስቱ የንቅናቄው አመራር አባላት ቀደም ሲል ተፈርዶባቸው በዘዋይ ማረሚያ ቤት መቆየታቸውን ለቪኦኤ ያስረዱት አቶ ለገሰ መንግሥት በሰጣቸው ምህረት መሠረት ባለፈው ሐሙስ ተፈተዋል ብለዋል። በነጋታው ሦስቱ ተፈቺዎች ወደ በንሳ እንደሄዱም አቶ ለገሰ አብራርተዋል።
ከዚህ ከሐዋሳ የሲአን አመራሮችን አብሎ ሄደው ነበርና የአካባቢው ሰው በልልታና በሆታ ደስ ያለው በግማሬ ደረሰ አጅቧቸው ሲሄድ በዛሬው ቀን ባለፈው በዘጠኝ አሸባሪዎችን ጭናችሁ መጥታችኋል፣ ጠፍራችኋል በማለት ሚዲያም ባለበት የባንሳ ሲዳምኛ ሬዲዮ ጣቢያ ጋዜጠኛም ባለበት በትክክለኛው በሰላም የገባበትን ወደ ሌላችን በመሰጥ እኛ ሳናውቅ እንዴት ይፈታሉ በማለት ሹፌር ጢሞቶስ ጓንሰራን እና ባለመኪናውን ነው ያሰሩት። በዛሬው ቀን
ድርጊቱን ፈጸሙ የተባሉት የበንሳ ፖሊስ አዛዥ መልካሙ አየልን የመኪናው ባለቤትና ሾፌር በእርግጥ ታስረው ስለመሆናቸው ለማጣራትና የታሰሩበትን ምክንያትም ለመጠየቅ ደጋግመን ስልክ ብንደውልም ልናገኛቸው አልቻልንም። በስልኩ መመሪያ መሰረት የድምፅ መልእክት ብናስቀምጥም ምላሽ ለጊዜው አላገኘንም። የሲዳማ ሀርነት ንቅናቄ ዋና ጸሐፊ አቶ ለገሰ እንደሚሉት ሰዎቹ ተፈተው ወደ ተለመደው ስራቸው እንዲመለሱ ንቅናቄው የተቻለውን ሁሉ እያደረገ ነው። ለአካባቢው መስተዳደርም መልእክት አለኝ ይላሉ።
እንግዲህ መንግስት ምህረት አድርጎላቸው የፈታቸውን ቤተሰብ በደስታ በእልልታ ሲጠብቅ የነበረውንም መልሶ ወደ ሀዘን፣ ወደ ማሰር፣ ወደ ችግር፣ ሰዎችን ወደ ያልሆነ አቅጣጫ ከምራት የአካባቢው መስተዳደር ተመልሶ የህዝብን መረጋጋትና ሰላም በአዋጁ መሰረት ጸጥታ እንዲሆን ማድረግ ሲገባው ሌላ ነገር እየፈጠረ ስለሆነ ከዚህ ከድርጊቱ እንድታረም እንፈልጋለን።
የመኪናው ባለ ንብረትና አሽከርካሪው ይህ ዘገባ እስከተጠናቀቀበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኙ ዋና ጸሐፊው ለቪኦኤ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ወደ ጎረቤት ኬንያ ይወስደናል። ባለፈው ሳምንት መጀመሪያ የተጠናቀቀውን የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ይመለከታል። ዳዊት ግልሙ ነው ከናይሮቢ ያደረሰን።
የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ድርድር ከጀመሩ 24 ዓመት ሆኗቸዋል። በዚህም ለድርድር 40 ጊዜ ቢገናኙም እስካሁን ግን ከስምምነት መድረስ አልቻሉም። በቅርቡ የተደረገው የሶስት ቀናት ድርድርም ለሌላ ድርድር ቀጠሮ በመያዝ ተጠናቋል። በ1998 የኦጋዴን ነጻ አውጪ ግንባር ተደራዳሪ በመገደሉ የፊት ለፊት ድርድሩ ቆሞ የነበረ ሲሆን በ2012 በኬንያ መንግስት አደራዳሪነት እንደገና እንዲጀመር ሆኗል። ከአደራዳሪዎቹ አንዱ የሆኑት የኬንያ ጋሪሳ ግዛት ገዢ አቶ አሊ ኮራኔ ከ2012 ወዲህ የኡጋንዳ ነጻ አውጪ ግንባርና የኢትዮጵያ መንግስት የአሁኑን ጨምሮ አራት ጊዜ እንደተገናኙ ገልጸው የአሁኑን ድርድር እንዲህ ያስቀምጡታል።
What happened now was not the full scale talks where all the delegates of each side were there. Instead,
አሁን የተካሄደው የሁለቱም ወገኖች ተወካዮች ተሟልተው የተገኙበት ዋናው ድርድር ሳይሆን ከዋናው ድርድር በፊት መከናወን በሚገባቸው ሁኔታዎች ላይ የወገኖቹ ተወካዮች የተመካከሩበት ስብሰባ ነው። ከሁለቱም ወገኖች አራት አራት ሰው ተልኳል። እነርሱ ድርድሩን ያመቻቻሉ። በንግግሩ ወቅት ሁሉም ጉዳዮች ቀርበዋል። የፖለቲካ፣ የጸጥታ፣ ማህበራዊና ምጣኔ ሀብታዊ፣ የሀብት ክፍፍል፣ ሰብአዊ መብቶችና ሰብአዊ ጉዳዮች ሁሉ ናቸው የተነሱት።
የኡጋንዳ ነጻ አውጪ ግንባር በሳምንቱ ማብቂያ በኬንያ ከሚገኙ የኡጋንዳ ማህበረሰብ ጋር እየተደረገ ስላለው ድርድር መክረዋል። በዝግጅቱ ላይ የነበሩት የኡጋንዳ ነጻ አውጪ ግንባር ውጭ ግንኙነት ኃላፊ አቶ አብዱራህማን ሜሪን የድርድሩን ሁኔታ እንዲህ ያብራራሉ።
Well, this meeting was an exploratory meeting. There was a focus group which came from both sides.
ይህ ስብሰባ ሐሳብ ለማብላላት የተደረገ ነው። ከሁለቱም ወገን የተውጣጡ ሰዎች ነበሩ። የኛ ሐሳብ ስለ ወደፊቷ ኢትዮጵያ በአጠቃላይ በተለይ ደግሞ ስለ ኦጋዴን የሰላም ሁኔታ ያለንን ተቃውሞ ለኢትዮጵያ መንግስት ለማሳወቅ ነበር። የኢትዮጵያ መንግስትም በኦጋዴን ስላለው የሰላም ሁኔታ ሐሳቡን ነግሮናል። በጉዳዩ ላይ ሐሳብ ተለዋውጠናል። የኛ ጥያቄዎች ምን እንደሆኑ እነርሱ ያውቃሉ። እኛም እነርሱ ምን እንደሚፈልጉ እናውቃለን። በኮንፈረንሱ ጭብጥ ላይ ቴክኒካዊ ችግር ነበር። ሂደቱ እየቀጠለ ያለ ነው። ምክንያቱም የንግግሮቹም አካል ነው። የኢትዮጵያ ተቃዋሚዎችና ሌሎችም ቡድኖች በሀገር ውስጥ እየተደራደሩ ናቸው። እኛም ከኢትዮጵያ ተቃዋሚዎች ጋር መደራደር እንፈልጋለን። እኛ መነጋገር የምንፈልገው ከኢትዮጵያ መንግስት ጋር ብቻ ሳይሆን በአጠቃላይ ከኢትዮጵያ ሕዝብ ጋርም ነው።
ከትላንት ወዲያ በናይሮቢ የኡጋንዳ ተወላጆች ምክክር ሲያደርጉ አንድ ስሙ እንዲገለጽ ያልፈለገ የኡጋንዳ ተወላጅ የኡጋንዳ ነጻ አውጪ ግንባር ያደረገ ስላለው የሰላም ድርድር የአካባቢው ተወላጆች እንዴት መለከቱታል ብዬ ጠይቀው ነበር።
ድርድሩ ያው በሰላም ቢያልቅ የሁላችንም ምኞት ነው። ምክንያቱም ብዙ አመታት ነው ጦርነቱ እየተካሄደ የነበረው። ስለዚህ ተደራድረው በሰላም ቢጨርሱት መልካም ነው የሚል አስተያየት ነው ያለኝ።
ቀጣዩ የሰላም ድርድር በቅርቡ ይካሄዳል ተብሎ ቢነገርም ቀነ ገደብ ግን አልተቆረጠለትም። የኡጋንዳ ነጻ አውጪ ግንባር የውጭ ግንኙነት ኃላፊ አቶ አብዱራህማን ሜሪ ለወደፊቱ ንግግር በአዲስ አበባ የሚሆነ ነገር ይወሰናል ሲሉ መልስ ሰጥተዋል። ስለ ድርድሩ የኢትዮጵያ መንግስት ግን እስካሁን በይፋ የገለጸ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ኢትዮጵያን የገጠሟት ያሉት ፈተናዎች በአስቸኳይ ጊዜ አዋጁ ሊፈቱ እንደማይችሉ የዩናይትድ ስቴትስ ስጋቷን እየገለጠች ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ያወጣውን መግለጫ መነሻ በማድረግ ቃል አቀባዩ ኒኮላስ በርነትን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
የኢትዮጵያ መንግስት የሀገሪቱን ወቅታዊ ቀውስ ለመፍታት ያወጣው የአስቸኳይ ጊዜ አዋጅ ዩናይትድ ስቴትስን አላሳመነም። እናም በበርካታ ጉዳዮች የኢትዮጵያ መንግስት አጋር የሆነችው ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን ተችታለች። አዲስ አበባ የሚገኘው ኤምባሲዋ በሳምንቱ መጨረሻ ባወጣው መግለጫ የዚህን አዋጅ መውጣት በብርቱ እንደሚቃወም አስታውቋል። መሰረታዊ በሆኑት የመሰብሰብና ሐሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይሄንን ያንጸባረቁት
ኢትዮጵያን እየገጠሟት ያሉት ፈተናዎች በተሻለ የሚፈቱት በህብረተሰቡ ሙሉ ተሳትፎና በሁሉም የተለያዩ አስተሳሰቦችና አስተያየቶች ነው። ይህ ደግሞ ሰዎች በግልጽና ገንቢ በሆነ ሁኔታ ሐሳባቸውን የሚገልጹበት ምህዳር መኖሩን ይጠይቃል። ያንን በአስቸኳይ ጊዜ አዋጅ ስር ማድረግ አስቸጋሪ ይመስላል። በቅርቡ የተመለከትነውን መሻሻል ማበረታታት እንፈልጋለን። የፖለቲካ ምህዳሩ እንዲሰፋ ለረጅም ጊዜ ስንናገር ቆይተናል። የአስቸኳይ ጊዜ አዋጁ ግን ያንን እንዳያደናቅፍ እንሰጋለን።
ዩናይትድ ስቴትስ በዲሞክራሲ በሰብአዊ መብትና በመሰል ጉዳዮች ከኢትዮጵያ መንግስት ጋር ያላት ልዩነት በአብዛኛው የምታነሳው በዝግ ውይይቶች እንደሆነ የሚናገሩ ወገኖች አሉ። የሰሞኑ መግለጫ ግን በአደባባይ ከተገለጹ ጠንከር ያሉ ልዩነቶች የሚደመር ነው። የኤምባሲው ቃል አቀባይ በበኩላቸው አቋማቸውን ይፋ ከማድረግ ወደ ኋላ ብለው እንደማያውቁ ነው የሚናገሩት። አዎንታዊ የሆነ ነገር ስናይ ስለርሱ ለመናገር እንሞክራለን። በተገቢው መንገድ የማይሄድና አሳሳቢ የሆነ ነገር ስናይም ያንን በማንሳት እንናገራለን። እናም በርግጠኛነት በቅርብ ሳምንታት ውስጥ የተወሰኑ አዎንታዊ ለውጦችን እያስተዋልን ነበር። በሺዎች የሚቆጠሩ እስረኞች መለቀቅና ዲሞክራሲያዊ ለውጥ ለማካሄድ ያለን ቁርጠኛነት በተመለከተ የተሰጡ ተጨማሪ መግለጫዎች። ያሁኑ አስቸኳይ ጊዜ አዋጅ ግን አዎንታዊ እርምጃ አይደለም። ያንን መናገር አስፈላጊ እንደሆነም እንገነዘባለን።
የኢትዮጵያ መንግስት ግን አዋጁ ወቅታዊውን ችግር ለመፍታት አስፈላጊ መሆኑን አስታውቋል። በሳምንቱ መጨረሻ መግለጫ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት አዋጁ የወጣው ችግሮቹን በመደበኛው አካሄድ መፍታት ባለመቻሉ ነው።
መንግስት እነኚህ ችግሮች ባለፉት ወራቶች በተለያየ መልክ ለመፍታት ጥረት አድርጓል። አደረጃጀቱን ቀይሮ ወደ አንድ ኮማንድ አምጥቶ እስከታች ድረስ ወደ ክልልም ጭምር ተመሳሳይ እቅድ አውጥተን ለመስራት ሙከራዎች አድርገናል። በእነኚህ ሙከራዎች በዋነኛነት የመደበኛ የህግ አግባቦችን ተከትለን ነው እነኛን ስራዎች ስንሰራ የነበረው። በእነኚህ የመደበኛ የህግ አግባቦች ተከትለን በእቅድ በጋራ ተቀናጅተን የምንሰራቸው ስራዎች ለጊዜው ወቅታዊ የሆኑ ለውጦቹን ለማሳየት ጥረት ያደረጉ ቢሆንም ይሄ ድርጊት ግን በተደራጀና በተቀናጀ መልኩ እንደገና በተለያየ አግባብ የቀጠለበት ሁኔታ ነው የምናየው። ስለዚህ ይህን አሁን በመደበኛው የህግ አግባብ በጀመርነው መልክ ይቻላል አይቻልም በሚል ሰፊ ውይይት አካሄደንበታል። በነገራችን ላይ በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይይት አካሄደዋል። ለ17 ቀን በቆየው የመጀመሪያው ግምገማ ላይ ገምግሞ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምፅ ወስኖ ነበር እየተለየው። ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጥም ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያየ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው።
በአገሪቱ የተከሰተውን ሁከትና የሰው ህይወት መጥፋት አሳሳቢነት በተመለከተ የመንግስትን ሀሳብ እንደምትጋራ ዩናይትድ ስቴትስ ማስታውቃለች። ልዩነታቸው በመፍትሄ እርምጃው ላይ እንደሆነ ነው ኒኮላስ ባርኔት የሚያብራሩት።
Yes, and that's something we've talked about recently as well. You'll recall the ambassador put a message out earlier this week encouraging all Ethiopians to engage constructively.
አዎ፣ ያ በቅርቡም የገለጽነው ጉዳይ ነው። በሳምንቱ መጀመሪያ አምባሳደሩ መልእክት ማስተላለፋቸውን ታስታውሳለህ፣ ሁሉም ኢትዮጵያውያን ገንቢ በሆነ መንገድ እንዲሳተፉ በማበረታታት። ንብረት ማውደም፣ በሌሎች ላይ ጥቃት መፈጸም ወይም የህይወት መጥፋት ሐሳብን ለመግለጽ ተገቢ መንገድ እንዳልሆነም በግልጽ በማስቀመጥ ኢትዮጵያውያን የተሻለ የወደፊት ህይወት እንዲኖራቸውም እንደሚያግዝ በመጠቆም ያ አቋማችን ፈጽሞ አልተቀየረም። መንግስት እነዚህ ሁኔታዎች እንደሚያሳስቡት መግለጡን እንረዳለን። ነገር ግን ያስቸኳይ ጊዜ አዋጁ እነዚያን ችግሮች ለመፍታት የተሻለ መንገድ አይደለም።
በኢትዮጵያ የቀጠለውን የተቃውሞ እንቅስቃሴ ተከትሎ ከዩናይትድ ስቴትስ ወገን መግለጫ ሲወጣ ግልጽ ልዩነትም ሲንጸባረቅ የመጀመሪያው አይደለም። በተለይም ማይክል ሬይኖር በአምባሳደርነት ከመጡ ጊዜ ጀምሮ አገራቸውና ኤምባሲው በኢትዮጵያ ወቅታዊ ጉዳዮች ላይ ያላቸው አቋም በተለያዩ መንገዶች ተገልጿል። አምባሳደሩ ከጥቂት ወራት በፊት ለአሜሪካ ድምጽ ሲናገሩ ስለ ጸረ ሽብር ህጉ አተገባበር የሚከተለውን ብለዋል።
We feel very strongly that people who express themselves peacefully and constructively are typically
በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይስማማናል እና ጸረ ሽብር ህጉ ሊመለከታቸው አይገባም።
በዚሁ በጸረ ሽብር ህጉ ምክንያት ስለታሰሩ ታዋቂ የፖለቲካ መሪዎች ጋዜጠኞችና ሌሎች ኢትዮጵያውያን ላቀረብኩላቸው ጥያቄ ምላሽ ሲሰጡም
people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. We do encourage the Ethiopian government both publicly and privately to consider the impact of using the anti-terror legislation in ways that may seem more intended to dampen political activity.
ይበልጡን ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የነኚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴን ለማቀዝቀዝ በሚመስል ሁኔታ የመጠቀምን ችግር እንዲያጤነው በይፋም በግልም ግንኙነቶቻችን እናበረታታለን።
የኢትዮጵያ መንግስት ያስቸኳይ ጊዜ አዋጁን አስመልክቶ እስካሁን ለዲፕሎማቲክ ማህበረሰቡ ማብራሪያ አልሰጠም። በዚህ ጉዳይ ላይ ገለጻ ለማድረግ የውጭ ጉዳይ ሚኒስቴር ለቀዳሜ ይዞት የነበረው ፕሮግራምም ወደ ነገ ተላልፏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ስርጭታችንን እያጋመስን ነው። ዛሬ ለቱ የካቲት 12 2010 ዓመተ ምህረት ቀደም ብለን በመግቢያችን ያስተዋወቅነው ቅንብር ነው። ቀዳሚው 81ኛው የኢትዮጵያውያን የሰማዕታት ቀን መታሰቢያ ሁለት ቅንብሮች አሉ። በዚህ ርዕስ ዙሪያ ከአዲስ አበባ የደረሰን ነው። ቀዳሚው የኢትዮጵያ ጋዜጠኞች የሀገራቸውን ታሪክ ለሕዝቡ በሚገባ ያስተዋወቁ አይመስለኝም በማለት ይወቅሳሉ። የዛሬው የንጉሴ አክሊሉ እንግዳ የ81ኛውን የኢትዮጵያውያን የሰማዕታት ቀን መታሰቢያ አስመልክቶ ያዘጋጀው ቅንብር ላይ ይህን ቅሬታ የሚያሰሙት እንግዳችን ስለ ዛሬው ቀደም ብለን እንደጠቀምነው 81ኛው የካቲት 12 የሰማዕታት መታሰቢያ ቀን ከንጉሴ ጋር በነበራቸው ቆይታ ነው የሚያሉት። ንጉሴ፣ መስመሩ ያንተና የእንግዳ ነው፣ መቀጠል ትችላለህ።
አመሰግናለሁ። ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስካሁን 4000 ያህል የታሪክ ሰነዶች በኃላፊነት ይዘው ሲኖሩ አንድም ያነጋግራቸው ጋዜጠኛ ስላልነበረ ዛሬ በከፍተኛ የእድሜ ጫናና በጤና መታወክ ላይ ሆነው ብሶታቸውን ያሰማሉ። እድሜያቸው 86 ደርሷል። በቅርብ ስለማውቃቸው እንደ ልጅነት ጊዜህ አንተ ጋሼ እያልክ ብታነጋግረኝ ይመቸኛል አሉ። ተስማማን። አቶ ከበደ ሙላት ንጋት።
ቅሬታ አሁን ነው የሚታበሰው እንጂ ከዚህ ቀደም ቅር እንዳለ ለምን ሁሉ ነገር መነገር ነበረበት? በ27ኛው ነጻነት በዓል ለህዝቡ መጋለጥ ይገባው አልተገለጠ።
በ2008 ዓ.ም ማለት ነው መናገር ነበረባቸው
ነበረባቸው።
ይህም ብቻ
ሳይነገር በመቅረቱ በጣም አዝናለሁ።
አሁን የጡረታ ጊዜህን እንዴት ነው የምታሳልፈው? እንዲሁ በረፍት
ካሁን ቀደም ያየኋቸው የታሪክ አዋቂዎች ያላዩት በጣም ሚስጥር ሆኖ የቆየው መዝገብ ባይኔ ስር ስላለፈ ያንን መቆውን ህዝቡም እንዲያውቀው ለማድረግ እድል አጋጥሞኛል እና እሰራበት እነግራለሁ።
ጥሩ ትናገራለህ፣ ትመሰክራለህ።
እመሰክራለሁ።
ጋዜጠኞችም እየመጡ ያነጋግረዋል።
እስካሁን ድረስ አልመጡ ነበረ። ካሁን በኋላ ይመጣል ብዬ ተስፋ አደርጋለሁ።
ልክ ነው። ታሪክ እንዲህ አይነትን ትልቅ ሰው ታሪክ መሻማት ያስፈልጋል። ስለማንሰማ እኮ ነው ሬዲዮም። ዛሬ የካቲት 12 ነው። የካቲት 12ን እንዴት ታስታውሰዋለህ?
ጣሊያን አገሩን የተቆጣጠረ ኢትዮጵያን የተቆጣጠረ መስሎት በአካፋ በዱማ ባገኘው መሳሪያ ሁሉ ህዝቡን ጨርሷል። ቤቱን አቃጥሏል። ቤት ውስጥ እንዳለ ሰው ኢትዮጵያዊ ቤቱ በላዩ ላይ ተቃጥሎበታል። ቤቱ ሲቃጠል እሱም በአብሮ ተቃጥሏል ማለት ነው። ይህንን ጣሊያን ሰርቷል። ጣሊያን የሰራውን ህዝቡ እንዲያውቀው ማድረግ ይገባ ነበረ። ጋዜጠኛ ሲባል ሁሉም አንድ አይነት ጠባይ የለውም። ጥሩ ኢትዮጵያዊ ጋዜጠኛ አለ፣ ጥሩ ኢትዮጵያዊ ያልሆነ ጋዜጠኛም ባጸፋው አለ። ያ እየፈራ ይሆናል፣ መንግስቱን እየፈራ ይሆናል። የታሪክ አዋቂ ሰው ጋዜጠኛ በተለይ መፍራት የለበትም። እውነቱን ማውጣት አለበት። እውነቱን ደብቆ ቁጭ ካለ ጋዜጠኛ አይደለም። ስም ብቻ ነው ያዘው፣ ስም ብቻ ነው ያዘው።
የካቲት 12ም ታሪክ እኮ በሚገባ አልተነገረም። በዓሉ ሲከበር እንኳ ሰው የለም እኮ ቤተ ክርስቲያን ውስጥ እንዲሁ ባዶውን ነው። አርበኞች ብቻ የተወሰነ ቁጥር ያላቸው ሄደው ያከብሩታል እንጂ ህዝቡ እንዲያውቀው አልተደረገም በሚገባ።
ልክ ነው። የካቲት 12 ሰፋ ያለ ታሪክ የሚነገርበት ዘመን ነው። ይህንን የዓለም ህዝብ እንዲያውቀው ማድረግ ያስፈልግ ነበር።
የካቲት 12 ቀን 1929 ዓመተ ምህረት የዛሬ 81 ዓመት የግፍ ተግባር የተፈጸመበት በመሆኑ ይታወሳል። ቦምቡን የወረወሩት ብዙ ጊዜ የሚነገረው አብርሃም ደቦጭና ሞገስ አስገደውም እንደነበሩ ነው። ከአመታት በፊት ማሆይ ሂሩተ ስላሴ ዘባአታ በዚሁ በቪኦኤ ተጠይቀው ስሞና ደፍርስ የሚባልም አለ ታክሲ ነጂ የታክሲ ሾፌር ብለው ተናግረው ስለነበረ የስሞን ታሪክ አሁንም ከአብርሃም ደቦጭና ከሞገስ አስገዶን ጋር ሲጠቀስ ቆይቷል። ዛሬ ደግሞ ለታሪክ ምሁራን ምስጋና ይግባቸውና እነ ዶክተር ታምራት ኃይሌ እና አቶ አበባው አያሌው ቦምቡን የወረወሩት እነዚህ ሰዎች ብቻ ሳይሆኑ ሌሎችም ከጀርባ እንዳሉ በገንዘብ በመርዳት ቦምቡን በመግዛት በማቀበል በሁሉም የተባበሩ ሰዎች ለምሳሌ ስብሃት ጥሩነህ፣ ሀጂ በዳሶ፣ ዳባ ብሩ እንዲሁም ደግሞ በሻህ ውረድና ሌሎችም እንደነበሩበት የታሪክ ምሁራኑ ጠቅሰዋል። ሴራው ከዚህ ከአዲስ አበባ ለንደን ንጉሠ ነገሥቱ በስደት ካሉበት ቦታ ድረስ የተያያዘ እንደነበርና ይህንንም ንጉሠ ነገሥቱ ሳያውቁ እንደማይቀር የታሪክ ምሁራኑ ገልጸዋል።
እግዚአብሔር ኢትዮጵያን ኢትዮጵያ የሚል ስም እንዲኖራት አድርጎ በሰላም አኖሯታል። ወደፊትም ያኖራታል ብለን ተስፋ እናደርጋለን።
አቶ ከበደ ሙላት ንጋትን አመሰግናለሁ። ሰፊ ጤና፣ ረጅም ዕድሜ እመኛለሁ። እግዜር ይስጥልኝ።
ንጉሴን ለዘገባው እናመሰግናለን። አድማጮች፣ የካቲት 12 የሰማዕታት መታሰቢያን አስመልክቶ ከአዲስ አበባ የተቀናበረውን ነበር የተከታተላችሁት። አሁን ደግሞ ወደ ዋሽንግተን ዲሲ መለሳችሁ።
የካቲት 12 ቀን የኢትዮጵያ የሰማዕታት ቀን ዛሬ በኢትዮጵያና በዓለም ዙሪያ በተለያዩ አገሮች በሚኖሩ ኢትዮጵያውያን በመታሰብ ላይ ነው። ልክ የዛሬ 81 ዓመት የኢጣሊያ ወረራ የፋሽስት ኢጣሊያ ጦር በአዲስ አበባና አካባቢዋ ላደረሰውና ከ30,000 በላይ ንጹሐን ለተገደሉበት የግፍ ጭፍጨፋ መንግሥት ለኢትዮጵያ ሕዝብ ካሳ እንዲከፍል የሚለውን ጨምሮ በርካታ ጥያቄዎችን ያነገቡ ሰላማዊ ሰልፎች በዋሽንግተን የኢትዮጵያና የቫቲካን ኤምባሲዎች ደጃፍና ሌሎች አካባቢዎች በመካሄድ ላይ ናቸው። አቶ ከባዱ በላቸው ዓለም አቀፍ ትብብር ለኢትዮጵያ መፍትሄ የተባለው ቡድን አባልና የዋሽንግተን አስተባባሪ ናቸው። በስልክ ያነጋገራቸው አሉላ ከበደ ነው። ቀጥሎ ይቀርባል።
ዓለም አቀፍ ትብብር ለኢትዮጵያ መፍትሄ በሚል ስር የሚካሄደው ንቅናቄ ዛሬ 81 ዓመት በፊት ጣሊያን ኢትዮጵያ ውስጥ ያደረሰችው ግፍ፣ ጭፍጨፋ እና ስቃይ ትክክለኛ ፍትህ ለማምጣት የተቋቋመ ድርጅት ነው። በርካታ ዓመታትን አሳልፏል። ኢትዮጵያ ውስጥ ጀምሮ በተለያዩ ከተሞች እና በተለያዩ ሀገር የሚኖሩ ኢትዮጵያኖች የሚሳተፉበት ነው። የዘንድሮ 81ኛው ነው። ይሄ ግብረ ኃይል በተጓዳኝ የሰማዕታትን ቀን አስታውሶ ለማክበር የሚደረግ ጥረት ነው።
መልካም። አቶ ከባዱ፣ ከ30,000 በላይ ንጹሐን ኢትዮጵያውያን የተገደሉበትን ያን ዘግናኝ ጭፍጨፋ፣ ያን ግፍ በተመለከተ የጣሊያን ኤምባሲ ደጃፍ የምታደርጉት ትዕይንት አለ፣ እንዲሁም ቫቲካን ኤምባሲ ደጃፍ። እስኪ ስለ ጥያቄዎቻችሁ ያስረዱን።
ጥያቄዎቹ በመጀመሪያ ለጣሊያን መንግስት የሚቀርቡ ጥያቄዎች ናቸው። አንደኛ የጣሊያን መንግስት በትክክለኛው መንገድ ለኢትዮጵያ ሕዝብ ካሳ አልከፈለም፣ ያ እንዲከፈል ለመጠየቅ ነው። ሁለተኛ በዛ ወቅት ከኢትዮጵያ የተሰረቁ የተለያዩ የሀገር ቅርጾች በሙሉ አልተመለሱም። መረጃዎች አሉ፣ የት ቦታ እንደሚገኙ ሁሉ ይታወቃል። እነሱን በሙሉ እንዲመለሱ ለመጠየቅ ነው። ሶስተኛ ኢትዮጵያ ውስጥ በተደረገው ጭፍጨፋ ዋናው ኃላፊ የነበረው ሮዶልፎ ግራዚያኒ የሚባለው የጣሊያን ጀኔራል አገሩ ሲመለስ በፋሽዝነት ከሶ እስር ቤት ያሳለፈ የጦር ወንጀለኛ የተባለ ነው፣ በጣሊያን መንግስት ራሱ ሳይቀር። አሁን ከሰባ ዓመት በኋላ ያ ተረስቶ እንደ ጀግና ለመቁጠር በተወለደበት አፍሪ በሚባለው ከተማ የተሰራለት መታሰቢያ አግባብ የለውም በሚል የተጀመረ ክስ ነበረ። እሱን የጸረ ፋሽስት ንቅናቄ የሚያደርጉት ጣሊያኖች ጋር ተባብረን ያንን ስናካሄድ ነበረ። ቅድም እንደጠቀስከው ዘንድሮ ይሄንን መታሰቢያ ያሰራው የአፊሌ ከተማ ከንቲባ ዚሪ የሚባለው እና ሌሎች ሁለት ከተማ ምክር ቤት አባላት ከእስር ከገንዘብ ቅጣት ተወስኖባቸዋል በዛው በአፊሌ ፍርድ ፍርድ ቤት የአንድ ጥሩ ደረጃ ያደረስንበት ነው። ቀጥሎ ደግሞ ታሰቢያው እንዲፈርስ ወይም ደግሞ የግራዚያኒን ነገር እንዳይጠቅስ ወደ ሌላ አይነት ነገር እንዲቀየር ለማድረግ እየተደረገ ነው። እሱ ይቀጥላል። በሌላ በኩል ደግሞ ከዚህ ጋር ተያይዞ በወቅቱ ከጣሊያን ጋር ከተባበሩት አንዷ የነበረችው ቫቲካን በብዙ መስረጃዎች እንደሚታወቀው በወቅቱ ሙሶሎኒ ኢትዮጵያ ለመውረር ሲያስብ የደገፈች እና ከመደገፍ ማልፋ ጦሩን ባርካ የምትሄዱት ለቅዱስ ለሆነ ጦርነት ነው በሚል ለእያንዳንዱ ወታደር በኪስ የሚያዝ መጽሐፍ ቅዱስና መስቀል ሰጥተው ነው የላኩት። ያን ያህል ትብብር ያደረገች ናት ቫቲካን። ግን እንደ ሃይማኖት አገርነቷ ቁንጮነቷ ዓለም ላይ የሚደረጉ ግፎችን በሙሉ እየተከታተለች ቫቲካን የተሳተፈበትም ያልተሳተፈበትንም ይቅርታ እንደምትል ሁሉ ይሄ ደግሞ የበለጠ ቀጥታ ቫቲካን የተሳተፈችበት ስለነበረ ያንን ጥፋት እንደነበር ትክክል እንዳልነበረ አምና ለኢትዮጵያ ሕዝብ ይቅርታ
እንድጠይቅ
ለማድረግ ነው። ስለዚህ ዛሬ ይህን ነው በሚመለከት እንግዲህ በተለያዩ ከተሞች ይደረጋል። በዓለም ዙሪያ ነው የሚደረገው። ለምሳሌ ጣሊያን ሀገር ባለፈው ቅዳሜ ተደርጓል። በሮም እና በርሊን በምትባል ከተማ ውስጥ፣ በሳውዝ አፍሪካ፣ በዚምባብዌ አፍሪካ ውስጥ፣ በለንደን እንግሊዝ፣ እንዲሁም በስቶክሆልም የተለያዩ ፕሮግራሞች ይደረጋሉ። እዚህ በሰሜን አሜሪካ ደግሞ ቶሮንቶ፣ ቫንኮቨር እና እዚህ ዋሽንግተን ዲሲ፣ በአሜሪካ ውስጥ በተለይም ዳላስ፣ ዴንቨር እና አትላንታ እንዲሁም ሚያሚ ጸሎት እና በህዝባዊ ስብሰባዎች ይካሄዳል። የቫቲካንም የጣሊያንም ኤምባሲ እዚህ ዋሽንግተን ዲሲ ስለሆነ ያለው ዋናው እዚህ ዋሽንግተን ዲሲ ነው። ዛሬው ከሰዓት በኋላ በዚህ ሀገር አቆጣጠር ከቀኑ 7 ሰዓት ጀምሮ በጣሊያን ኤምባሲ ደብዳቤ እናስገባለን። እንደተለመደው በየአመቱ እንደምናደርገው ተወካዮችን አስገብተን ከኤምባሲ ተወካዮች ጋር ይነጋገራሉ፣ ደብዳቤውን ይቀበሉና መልስ ይሰጣሉ። ከዛ በመቀጠል ወደ ቫቲካን ኤምባሲ እንሄዳለን። ኤምባሲ በር ላይ ጥያቄዎቻችን እናሰማለን። እነዚህ ናቸው እንግዲህ አጭሩ።
መልካም። አቶ ከባዱ በላቸው፣ ዓለም አቀፍ ትብብር ለመፍትሄ የተባለው ኢትዮጵያዊ ድርጅት በዛሬው ዕለት በዋሽንግተን ዲሲ በሚያካሄደው ሰላማዊ እንቅስቃሴ የካቲት 12 የሰማዕታት መታሰቢያ ዝግጅት ከዋሽንግተን ዲሲ አስተባባሪዎች አንዱ፣ ዝግጅታችሁ ሳካ እንደሚሆን ተስፋ አድርጋለሁ። ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም በድርጅቱ ስም እና በራሴ ስም በጣም አመሰግናለሁ።
አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ነው። አሁን ቀጣዩ ሳምንታዊ ቅንብር ጤና፣ አዘጋጅና አቅራቢ ሶሎሞን አባተ።
ናይጄሪያና ብራዚል ውስጥ በታሪክ ታይቶ የማይታወቅ ስፋት ያላቸው የክትባት ዘመቻዎች እየተካሄዱ ናቸው። ሁለቱም ዘመቻዎች ያነጣጠሩት ቢጫ ወባ ላይ ሲሆን ግቡ የበሽታውን ወረርሽኝ መግታትና በመጪዎቹ 8 ዓመታት ጊዜ ውስጥ ችግሩን ከገጸ ምድር ማጥፋት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዚህ በያዝነው የአውሮፓ ዓመት ውስጥ ናይጄሪያ 25 ሚሊዮን ሰው ለመከተብ አቅዳለች። በመሆኑም 2018 ናይጄሪያ በቢጫ ወባ ላይ የምታካሄደው እጅግ ግዙፉ ዘመቻ ነው የሚሆነው። የዓለም የጤና ድርጅትም ዘመቻውን የሚያካሂዱ በሺዎች የሚቆጠሩ የጤና ባለሙያዎችን በክትባቱ አሰጣጥ ላይ አሰልጥኗል። ኮጊ፣ ኳራ፣ ዛንፋራና ቦርኖ በሚባሉ ስቴቶች ውስጥ ወደ 3000 የሚሆኑ ክትባት ሰጪ ቡድኖች ናቸው የሚሰማሩት። በየአካባቢዎቹ በተለያዩ የእርስ በርስ ብጥብጦች ወይም መናቆሮች ከዘንድሮው ድርቅና ረሃብ እንዲሁም የቦኮ ሐራም ሁከት ምክንያት የተፈናቀለው ሰውም ብዙ ነውና በየመጠለያ ጣቢያውም ነው ዘመቻው የሚካሄደው። በእነዚህ ግዛቶች ውስጥ 90% የሚሆነውን ሰው በመድረስ የቢጫ ወባን መተላለፍ መቀነስ የዚህ የአሁኑ ዘመቻ ግብ መሆኑን የዓለም የጤና ድርጅቱ ቃል አቀባይ ታሪክ ያሴሬቪች ለቪኦኤ ገልጸዋል።
It is a part of initiative to eliminate yellow fever epidemics. As you know, we cannot.
ይሄ ቢጫ ወባን የማጥፋቱ ተነሳሽነት አካል ነው። ቢጫ ወባ የሚተላለፈው በቢምቢ በመሆኑ ምክንያት ጨርሶ ማጥፋት በጣም ከባድ ተልእኮ ነው። ሆኖም ለተከታታይ አመታት እየተጠቀምንበት ያለነው ውጤታማ የሆነ ክትባት ስላለን ለመከላከል ይቻላል። በመሆኑም ሰውን በዘመቻ መክተብ ወረርሽኝ እንዳይከሰት ለመቆጣጠር ይረዳል።
ብራዚል ውስጥ እየተካሄደ ያለው ዘመቻ በእጅ የሚገኘውን ክትባት በተቻለ መጠን ስፋት ላለው ሰው ማዳረስና ጊዜ መግዛት ነው። ሪዮ ዴ ጃኔይሮ እና ሳኦ ፖሎ ውስጥ የዓለም የጤና ድርጅት ክትባለሁ ያለው 24 ሚሊዮን ሰው ይሁን እንጂ የክትባቱ መጠን ለአንድ ሰው ሙሉ ክትባት መስጠት ሳይሆን አንድ አምስተኛው ድርሻ ብቻ ነው የሚሰጠው። በሙሉ ክትባት አንድ ሰው ዕድሜውን ሙሉ ከቢጫ ወባ የተጠበቀ ይሆናል። አንድ አምስተኛው ሲሰጠው ግን ለ12 ወራትና ከዚያም ጥቂት ረዘም ላለ ጊዜ ለቢጫ ወባ ቫይረስ ሳይጋለጥ ይቆያል። በዚህ አያያዝ ክትባቱ የማይቋረጥና በየዓመቱ የሚዞር ነው የሚሆነው። እንዲህ አይነቱ የአጭር ጊዜ መከላከያ ስትራቴጂ የመድኃኒት እጥረት ላለባቸው አካባቢዎች ሁሉ ይሠራል። የዓለም የጤና ድርጅት በመጪዎቹ 7 ዓመታት ውስጥም ይሁን መቼም ቢጫ ወባን ማጥፋት ይሳካለት ይሆን? ወደፊት ባለሙያ ይዘን እንመክርበታለን። ለማንኛውም ከ17ቱ የዘላቂ ልማት ግቦች ሦስተኛው በሁሉም ዕድሜ ላይ ለሚገኝ ማንኛውም ሰው ጤናማ ሕይወትን ማረጋገጥና ደህንነትን ማራመድ ነውና የዓለም ሁሉ ትኩረት እስከ 2030 ዓ.ም. በአውሮፓ የዘመን አቆጣጠር ገዳይና አዋኪ የሆኑ የጤና እክሎችን ሁሉ ማቆም ነው።
አድማጮች፣ አሁን ሳምንታዊው ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ የዋድላሄራ ሜክሲኮ ግማሽ ማራቶን ኬንያዊቷ ዳያና ኪምታይ ኪፕዮኬ የስፍራውን አዲስ ክብረ ወሰን በማስመዝገብ አጠናቃለች። በሳምንቱ ማብቂያ በጀርመን፣ በፖላንድ፣ በፈረንሳይና እዚህ በዩናይትድ ስቴትስ የአዳራሽ ውስጥ ስፖርት ውድድሮች ተካሂደዋል። የእግር ኳስ ግጥሚያ ውጤቶችንም ይዘናል። አብራችሁን ቆዩ። የትላንቱን 32ኛውን የሜክሲኮ ዋድላሄራ ግማሽ ማራቶን ሩጫ ዜና ላስቀድም። እንዳልኩት በሁለቱም ጾታ ያሸነፉት የኬንያ አትሌቶች ናቸው። የሴቶቹን አዲስ የስፍራውን ሬኮርድ በማስመዝገብ በአንድ ሰዓት ከ10 ደቂቃ ያሸነፈችው ዳያና ኬምታይ ኪፕዮኬ ናት። ኢትዮጵያና ፔሩ የሁለተኛና ሦስተኝነቱን ስፍራ ወስደዋል። በላቲን አሜሪካ ማራቶን ፈጣኗ ሯጭ ማዳይ ፔሬዝ 7ኛ ሆናለች። ለቦስተን ማራቶን እየተዘጋጀች ባለችበት ወቅት ነው እንዲህ በርቀት ያጠናቀቀችው። ጥሩ ምልክት አይደለም ተብሏል። በወንዶቹ ኬንያዊው ጆን ዋንጋንጊ፣ ሌላው ኬንያዊ ሮንዛብ ኪሊሞ እና ኢትዮጵያዊው ዳዊት ፈቃዱ ቀዳሚዎቹ ነበሩ። ሲጀመር ሲጠናቀቅም በዚሁ መልክ ሆኗል። 1:03:49 ተመዝግቧል። የአንደኛው ሁለተኛው የተቀደመው በአንዲት ሴኮንድ ብቻ ነው። ዳዊት ፈቃዱ ሦስተኛ 1:03:53። በዚህ በ32ኛው የዋድላሄራ ግማሽ ማራቶን 15,000 ሯጮች የተሳተፉ ሲሆን ሜክሲኮን በመጪው ወር ቫለንሲያ ስፔን ለሚደረገው የዓለም ግማሽ ማራቶን ሻምፒዮና ለማዘጋጀት የታለመ ነው ተብሏል። በአጭር ባጭሩ በዓለም ትላልቅ ከተሞች በሳምንቱ ማብቂያ የተካሄዱ የአዳራሽ ውስጥ ስፖርት ውድድሮችን አይቻበቃለሁ። ቅዳሜና እሁድ ዶርትሙንድ በተካሄደው የጀርመን የአዳራሽ ውስጥ ሻምፒዮና በሴቶቹ 3000 ሜትር በ1500 የአውሮፓ ብር ሜዳሊያ ተሸላሚዋ ጀርመናዊት አዲስ የብሔራዊ ሬኮርድ አጽፋ አሸንፋለች። ለ21ኛ ዓመት የልደት በዓሏ ድንቅ ሽልማት ሆኗታል። በ2007 ሳብሪና ካስመዘገበችው ክብረ ወሰን ላይ 9 ሴኮንዶችን አንስታለታለች። በ8:36:01 ገብታለች። በ2015 የዓለም መሰናክል ሩጫ ነሐስ ተሸላሚዋ ጌሳ ፌሊስታስ ክራውስ ሁለተኛ ሆናለች። በፖላንዱ የአዳራሽ ውስጥ ስፖርት ውድድር በወንዶቹ ምርኩዝ ዝላይ የአውሮፓው ሻምፒዮን ፒዮትር ሊሴክ 5 ሜትር ከ72 ዘሎ በአንደኝነት አጠናቋል። በፈረንሳይ ወንድማማቾቹ ረኖ ላቪየኒና ቫለንቲን በምርኩዝ ዝላይ 5:83 እና 5:72 በመዝለል አንደኛና ሁለተኛ ሆነው ፖዲየሙን ተጋርተዋል። እዚህ በዩናይትድ ስቴትስ አልበከርክ በፈጣኑ የ60 ሜትር ሩጫ ውድድር ክሪስቲያን ኮልማን በ6:34 ሴኮንድ አሸንፋለች። ወደ ፒዮንግያንግ ደቡብ ኮሪያ የክረምት ኦሊምፒክ ዜና ስንሸጋገር የሩሲያ አትሌቶች በአበረታች መድኃኒት መጠቀም ተጠርጥረው እየተመረመሩ መሆናቸውን እናገኛለን። ባልና ሚስቱ አሌክሳንደር ክሩሼልንስኪና አናስታሲያ ብሪጅጋሎቫ የተደረገላቸው ምርመራ ባለማለፋቸው ጥርጣሬ ውስጥ ገብተዋል። የቅድሚያ ምርመራው ኤ ውጤት በደማቸው ውስጥ አበረታች መድኃኒት እንዳለ ያሳያል። የቢ ምርመራው ውጤት ገና ይፋ አልተደረገም። ከተረጋገጠባቸው እስካሁን ያስመዘገቡት ውጤት ተሰርዞ ሽልማታቸውን እንደሚነጠቁ ዘገባዎች ጠቁመዋል። የኔን በዚሁ ላብቃ አድማጮቼ። ለቀሪ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ብሔራዊ ቡድኑና ክለቦች ለነበሩባቸው አህጉራዊ ማጣሪያዎች የተሸጋሸጉ የኢትዮጵያ ፕሪምየር ሊግ ሶስት ተስተካካይ ጨዋታዎች በአዲስ አበባ ስቴዲየም ሰሞኑን ተከናውነዋል። ባለፈው ሐሙስ ቅዱስ ጊዮርጊስ አዳማ ከተማን አስተናግዶ አንድ አቻ ተለያይተዋል። በዕለቱ አዳማ ከተማ በተሻለ እንቅስቃሴ በጊዮርጊስ ላይ ተጽዕኖውን ከማሳደሩም በላይ ቀድሞ በማግባትም አሸንፎ ለመውጣት ተቃርቦ ነበር። ጨዋታው ሊጠናቀቅ 5 ደቂቃ ሲቀር ቅዱስ ጊዮርጊስ አቻ የሆነባትን ጎል አስቆጥሮ አቻ ወጥተዋል። በዕለቱ የጊዮርጊስ ደጋፊዎች በቡድናቸው መዳከም ብስጭታቸውን በቁጣ ገልጸዋል። በደጋፊዎች መጋጨትም ውድድሩ ከ25 ደቂቃ በላይ ተቋርጦ ነው እንደገና የተጠናቀቀው። የመቀሌ ከተማና የመከላከያ የትናንቱ ግጥሚያም ሌላው ተስተካካይ ጨዋታ ነበር። መከላከያ ባለፈው ረቡዕ በደደቢት የደረሰበትን የ4-0 ሽንፈት ረስቶና አገግሞ ጠንካራና የዋንጫ ተሻሚውን መቀሌ ከተማን 1-0 አሸንፎ ለጊዜውም ቢሆን ከአደጋው የወራጅ ቀጠና ተላቋል። ለመከላከያ የማሸነፊያዋን ግብ በ60ኛው ደቂቃ ያስመዘገበው ምንይሉ ወንድሙ ነው። መከላከያ ደረጃውንም አሻሽሏል። የመከላከያው አሰልጣኝ ሻምበል ምንያምር ጸጋዬ ከጨዋታው በኋላ ጠንካራውን መቀሌ ከተማን ማሸነፋችን አስደስቶኛል፣ ወደፊትም ድክመታችንን አሻሽለን ለውጤት እንበቃለን ብለዋል። የመቀሌ ከተማ ምክትል አሰልጣኝ ጎይቶም ኃይሌ በበኩሉ የሚከተለውን ብለዋል።
በዘጠና ደቂቃ ሙሉ አጥቅተናቸው ነበር። ያው አጋጣሚ ጎል ተቆጥሮብናል፣ በጸጋ እንቀበላለን። ድክመታችን የነበረው የአጨራረስ ችግር ነበረብን። እሱንም በሁለተኛ ዙር ቀርፈን እንገባለን።
በወራጅ ቀጠና ውስጥ የሚገኙት ድሬዳዋ ከተማና ኢትዮ ኤሌክትሪክ ዛሬ ይጫወታሉ። የደረጃ ሰንጠረዡን ደደቢት በ28 ነጥብ መሪነቱን አልለቀቀም። መቀሌ ከተማ በ25 ተከትሏል። ጅማ አባ ጅፋር እና ቅዱስ ጊዮርጊስም በእኩል 22 ነጥብ ሶስተኛ ናቸው። ጌታነህ ከበደ በ9 ጎል ኮከብ ጎል አግቢነቱን እንደያዘ ሲሆን ሌሎች 3 ተጫዋቾች በእኩል 7 ጎል ጌታነህን ተከትለውታል። የሆነው በእኔ በኩል ያለው ሰለሞን።
አመሰግናለሁ ገዛኸኝ ጽዮን መስቀልን። ለማጠቃለል አድማጮች፣ የኢትዮጵያ እግር ኳስ ፌዴሬሽን የምርጫ አስፈጻሚ ኮሚቴ የካቲት 10 ቀን 2010 ዓ.ም ባካሄደው ስብሰባ ከፊፋ የተላከውን ሮድማፕ ማለትም አቅጣጫ ጠቋሚ ሐሳብ መሠረት በማድረግ ውይይት አድርጎ በሙሉ ድምፅ በፊፋ ሐሳብ ተስማምቷል። ምርጫውን በተወሰነው ቀን የካቲት 24 2010 ዓ.ም ወይም በአውሮፓውያኑ ማርች 3 2018 በአፋር ክልል በሰመራ ከተማ ለማካሄድ መወሰኑን የተላከልን ደብዳቤ ግልባጭ ያረጋግጣል። ውጤቱን እንከታተላለን። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞን ክፍሌንና ገዛኸኝ ጽዮን መስቀልን ለቅንብራቸው እናመሰግናለን። አድማጮች፣ አሁን የማጠቃለያ ዜናውን ከአዳነች ፍስሐዬ።
የአውሮፓ ህብረት የውጭ ግንኙነት ጉዳዮች ቃል አቀባይ ዛሬ ባወጡት መግለጫ በኢትዮጵያ የተረጋጋ ሰላምና ዲሞክራሲያዊ ለውጥ ይመጣ ዘንድ ሁሉም ወገኖች አብረው እንዲሰሩ ጠየቁ። የኢትዮጵያን ወቅታዊ ሁኔታ አስመልክቶ የህብረቱ የውጭ ግንኙነት በሰጠው በዚሁ መግለጫ የጠቅላይ ሚኒስትር ኃይለማርያም ስልጣን መልቀቅ በሀገሪቱ የመተማመንና የእርግጠኛነት ሁኔታ መጥፋትን እንደሚፈጥር ጠቅሶ የህዝቡን ጥያቄዎች ለመመለስ የተነገሩትን አዎንታዊ ለውጦች ሙሉ በሙሉ መቀጠል ለመጪው አዲስ መንግስት በጣም ጠቃሚ መሆኑን አመልክቷል። በደቡብ አፍሪካ ያሉ ተቃዋሚዎች አዲሱ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ስለ ሀገሪቱ ሁኔታ ያደረጉትን የመጀመሪያ ንግግር አጥብቀው ነቅፈዋል። አዲሱ ፕሬዚደንት በሀገሪቱ ያሉትን በርካታ ተግዳሮቶችን የሚመለከት ተጨባጭ እቅድ ይኖራቸው እንደሆነ ተጠራጥሯል። ፍሎሪዳ ክፍለ ግዛት በሚገኝ የሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተ ተኩስ 17 ሰዎች ከተገደሉ ወዲህ ጠመንጃ የሚይዙ ሰዎች ማንነትን አስመልክቶ ያለው ፌዴራል ምርመራ እንዲጠብቅ የሚያደርገውን ጥረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደግፈዋል።
የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ አገልግሎት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ዝግጅት እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አሁን የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።